ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት ህዳር 15 2016 ዓ.ም መሰናዶ ጀመረ። የኢትዮጵያ መንግስትና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ታጣቂ ቡድን ድርድራቸውን በመቀጠል የህዝቡን ስቃይ ለማስቆም የሚያስችል የሰላም ውል መቋጠር እንደሚጠበቅባቸው ተገለጸ።
በሚቀጥለው አሁን ያልተስማሙባቸውን ጉዳዮች አጥርተው ተቃዋሚዎቹ የሚፈልጉትን ሳይሆን በአጠቃላይ መንግስት የሚፈልገውን ነገር ሳይሆን ሁለቱን አስማምቶ ህዝብን የሚጠቅም የመደራደር ነጥቦችን ይዘው ለሶስተኛው ዙር የግድ መቅረብ አለባቸው።
ቀደም ሲል የሰማችኋቸው የኦሮሞ ውርስ አመራርና ተሟጋች ማህበር አባል ዶክተር ጀማል ኢበኑን ነው። በዚህ ዘገባ ላይ የአማራ ማህበር በሰሜን አሜሪካ የአድቮኬሲ ወይም የሙግት ስራ ክፍል ዲሬክተር አቶ ሆነ ማንደፍ ሀሳብ አካተናል።
በዛ አካባቢ የውጊያ ድባብ መኖሩ አማራዎቹ ከፍተኛ ራሳቸውን ለማዳን እንኳን ወደ ጤናውም አካባቢ እንዳይንቀሳቀሱ እንቅፋት ስለሚሆን ከዛ አንጻር ችግሩን ያባብሰዋል የሚል እይታ ነው ያለ።
ወደ በኋላ ላይ ወደ እናንተ የምናደርስ ይሆናል። ሰላም ጤና ስጥልን የተከበራችሁ አድማጮቻችን፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን መሰናዶ በመምራት ኤደን ገርሞ፣ ጽዮን ግርማ በዋና አዘጋጅነት፣ ብርሃን ኃይሉ ስርጭቱን በማቀናበር ከአሜሪካ ድምጽ የስቱዲዮ ባለሙያዎች እንዲሁም የዲጂታል ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ስርጭቶቻችንን ከመደበኛ የሬዲዮ ሞገድ በተጨማሪ በቪኦኤ አማርኛ ድረገጽ ላይ እንድትከታተሉ እየጋበዝን አሁን ከዓለም ዙሪያ ወደ ተሰናዱ ዜናዎች እንሻገራለን።
እንደምን አምሽታችኋል አድማጮቻችን። ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። በጋዛ በእስራኤልና በሐማስ መካከል አርብ የጀመረው የአራት ቀናት የተኩስ አቁም ስምምነት በቀጠለበት በአሁኑ ወቅት 14 እስራኤላውያን ታጋቾችና 42 የፍልስጤም እስረኞች ልውውጥ ዛሬ ቅዳሜ እንደሚደረግ የእስራኤል ባለሥልጣናት ገልጸዋል። እስራኤል፣ የፍልስጤም ተዋጊ ቡድን፣ ካታር፣ ግብፅና ዩናይትድ ስቴትስ በተሳተፉበት ንግግር ወቅት በተደረሰው ስምምነት መሠረት ውጊያው በሚያቆሙባቸው ጊዜያት ውስጥ ሐማስ በትንሹ 50 እስራኤል ደግሞ 150 ፍልስጤማውያን እስረኞችን ለመልቀቅ ተስማምተዋል። በተያያዘ ዜና ዛሬ ቅዳሜ ለንደን ውስጥ በአስር ሺዎች የሚቆጠሩ ሰዎች ይሳተፉበታል ተብሎ የሚጠበቀውን ለፍልስጤም ድጋፍ ለመስጠት ያለመውን ሰልፍ አስመልክቶ ከተማዋ ዝግጅቷን አጠናክራለች። ለፍልስጤም አብሮነት የተሰናዳውን ሰልፍ አስመልክቶ ከ1500 በላይ ፖሊሶች የሥራ ጥሪ ደርሷቸዋል። ሰልፈኞች ፓርክ ሌን ከተባለው የከተማዋ ስፍራ ዋይት ሆል ወደተሰኘው ሌላ ስፍራ በእግራቸው ለማዝገም ቀጠሮ ይዘዋል። ሐማስንም ሆነ ሌላ የታገደ የሽብርተኛ ድርጅትን መደገፍ በእንግሊዝ ሕግ የተከለከለ መሆኑን የሚያሳስበውን ጨምሮ ሰልፈኞች ሥነ ሥርዓቶችን እንዲያከብሩ የሚያሳስብ በራሪ ወረቀት ፖሊስ ለሰልፈኞች እንደሚያዳረስም ተነግረዋል። ዕድሜያቸው ከ2-85 ዓመት የሆናቸው 13 እስራኤላውያን ሴቶችና ሕፃናትን ጨምሮ ትናንት አመሻሽ ላይ መለቀቃቸው ይታወሳል። በተጨማሪም ሐማስ 10 የታይላንድ ዜጎችንና አንድ ፊሊፒናዊ ታጋች መልቀቁን የካታር መንግስት አስታውቀዋል። የእስራኤል መንግስት በበኩሉ 39 ፍልስጤማውያን ታዳጊ ሴቶችና ወንድ እስረኞችን ለቀዋል። እስራኤል ለአራት ቀናት እንደሚቆይ የተነገረው ውጊያን የሚያቆመው ስምምነት ሐማስ 10 ተጨማሪ ታጋቾችን በፈታ ቁጥር በአንድ ቀን እንደሚራዘም ተናግራለች። ዲሞክራቲክ ሪፐብሊክ ኮንጎ ግዙፍ የተባለ ወረርሽኝ ጋር በመጋፈጥ ላይ ባለችበት በአሁኑ ሰዓት የዓለም የጤና ድርጅት የዝንጀሮ ፈንጣጣ በመባል የሚጠራው በሽታ ሀገሪቱ ውስጥ በግብረ ስጋ ግንኙነት መተላለፉን ለመጀመሪያ ጊዜ አረጋግጫለሁ ሲል አስታውቀዋል። ይህም በሽታውን ለማስቆም የሚደረገውን ጥረት በእጅጉ ሊያከብደው እንደሚችል የአፍሪካ ተመራማሪዎች አስታውቀዋል። የጤናው ድርጅት ሐሙስ ምሽቱን ባወጣው መግለጫ በመጋቢት ወር ወደ ኮንጎ ያቀና አንድ የቤልጅየም ዜጋ የዝንጀሮ ፈንጣጣ እንደተገኘበት ይፋ አድርጓል። ግለሰቡ ከሌሎች ወንዶች ጋር የግብረ ስጋ ግንኙነት ያለው መሆኑን እንዲሁም ወደ ተለያዩ ድብቅ የተመሳሳይ ጾታና ከሁለቱ ጾታዎች ጋር ግንኙነት ያላቸው ሰዎች መዝናኛ ስፍራዎችን ያዘወትር እንደነበረ ድርጅቱ አስታውቋል። ከግለሰቡ ጋር ግንኙነት የነበራቸው 5 ሰዎች በሽታው እንደተገኘባቸው የዓለም ጤና ድርጅት አክሏል። ይህ በአፍሪካ የዝንጀሮ ፈንጣጣ በሽታ በግብረ ስጋ ግንኙነት የመተላለፉ የመጀመሪያው ትክክለኛ ማረጋገጫ ነው ብለዋል። በተለያዩ የዓለም ጤና ድርጅት አማካሪ ቡድኖች ውስጥ አባል የሆኑት ናይጄሪያዊው ከቫይረስ ጋር የተገናኙ በሽታዎች አጥኚ አይዋላ ቶሞሬ ይህ አይነቱ ስርጭት እዚህ ሊከሰት አይችልም የሚለው ሀሳብ አሁኑ ድቁኗል ሲሉም አክለዋል። የዝንጀሮ ፈንጣጣ ኤምፖክስ በመካከለኛውና ምዕራብ አፍሪካ ክፍሎች ለብዙ አስርት ዓመታት የተስፋፋ ሲሆን በአብዛኛው በበሽታው ከተያዙ አይጦች ወደ ሰዎች በመዛመት ውስን ወረርሽኞችን አስከትሏል። ባለፈው ዓመት በዋነኝነት አውሮፓ ውስጥ ከተመሳሳይ ጾታ እንዲሁም ከሁለቱ ጾታዎች ጋር ግንኙነት ባላቸው ወንዶች ላይ የተከሰተው በሽታ ከመቶ በላይ አገሮችን አጥቅቷል። የዓለም ጤና ድርጅት ወረርሽኙን እንደ ዓለም አቀፍ ድንገተኛ አደጋ ያወጀው ሲሆን እስካሁን ወደ 91 ሺህ የሚጠጉ ሰዎች ላይ መከሰቱን ተናግረዋል። ዘገባው የአሶሺየትድ ፕሬስ ነው። ጃፓን በሽታ አምጪ H5 አይነት የወፍ ጉንፋን በሽታን ለመጀመሪያ ጊዜ በደቡብ የሀገሪቱ ክፍል በሚገኝ የዶሮ እርባታ ጣቢያ ማግኘቷን ብሔራዊ ማሰራጫዋ NHK ቅዳሜ ዘግቧል። በሳጋ ግዛት ውስጥ ያለው የአካባቢው መስተዳደር በጣቢያው ውስጥ የሚገኙ ወደ 40 ሺህ የሚጠጉ ወፎችን እንደሚያስወግድ NHK ማንነታቸውን ይፋ ያላደረገው የግብርና ሚኒስቴር ባለስልጣንን ጠቅሶ ዘግቧል። የሚኒስቴር መስሪያ ቤቱ ኃላፊዎች ከስራ ሰዓት ውጪ አስተያየት ለመስጠት ወዲያውኑ አልተገኙም። ጠቅላይ ሚኒስትር ፋሚዮ ኪሺዳ የቫይረሱ ስርጭትን ለመከላከል በሚወሰዱ እርምጃዎች ላይ ለመወያየት የሚመለከታቸውን የካቢኔ ሚኒስትሮችን ለስብሰባ እንደሚጠሩ ተዘግቧል። ቫይረሱ የተገኘው አርብ ዕለት በእርሻ ቦታው አንዳንድ ዶሮዎች ሞተው ከተገኙ በኋላ በተደረገው የዘረመል ምርመራ ነው ሲል ዘገባው አመልክቷል። በህንድ ሰሜናዊ ክፍል ለሁለት ሳምንታት በተደረመሰው ዋሻ ውስጥ ተጣብቀው የሚገኙ 41 የግንባታ ሰራተኞችን ለማግኘት የተደረገው ሙከራ ዛሬም ፍሬ ሳያፈራ ቀርቷል። ከአለት ከድንጋይና ከብረታ ብረት ፍርስራሾች ውስጥ የሚገኙ ሰዎችን ለማትረፍ በስራ ላይ የነበረው የመቆፈሪያ ማሽን ከቀናት በፊት በመበላሸቱ አዳኞች ፍርስራሹን ለማስወገድ በእጃቸው ጭምር እየሰሩ ነበረ። ነገር ግን ርብርቡም በዛሬው ዕለት መቋረጡ ተሰምቷል። ኡታራካንድ ግዛት በአደጋው ቦታ የነፍስ አድን ቡድኑን የሚረዱት ዓለም አቀፉ ባለሙያ አርኖልድ ዲከንስ ፋረው ዳግም መቼ ሊጀመር እንደሚችል ግልጽ አይደለም ብለዋል። ማሽኑ መሰበሩንና የማይጠገን መሆኑንም ለጋዜጠኞች ተናግረዋል። አድማጮቻችን፣ ለምሽቱ ያዝናቸው አጫጭር ዜናዎች እነዚህ ናቸው። ከቀሪ የእሁድ ምሽት ስርጭት ጋር አብራችሁ ቆዩ።
ከዓለም ዙሪያ ለተሰባሰቡት ዜናዎች ሀብታሙ ስዩምን አመሰግናለሁ። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የቅዳሜ ምሽት ህዳር 15 2016 ዓ.ም መሰናዷችን ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት የሚተላለፍላችሁ መሰናዷችን ይቀጥላል። ለምሽቱ ወደ ያዝናቸው ዘገባዎች እንሻገር። ከኦሮሚያ ክልል ተፈናቅለው በአማራ ክልል ምዕራብ ጎጃም ዞን ፍኖተ ሰላም ከተማ የሚገኙ ተፈናቃዮች የታንዛኒያው የመንግስትና የታጣቂ ቡድን የሰላም ድርድር ወደ ቀድሞ ቀያቸው ለመመለስ የሚያስችል ስምምነት እንደሚደረስበት ተስፋ ጥለውበት እንደነበር ገልጸው ባለመሳካቱ ማዘናቸውን ተናገሩ። ተደራዳሪዎቹ በጦርነቱ እየተሰቃየ ላለው ህዝብ ሲባል ስምምነት ሊፈጥሩ ይገባ እንደነበረ ያነሱት የኦሮሞ ውርስ አመራርና ተሟጋች ማህበር አባል ዶክተር ጀማል ኢበኑ ደግሞ ድርድሩ ከመጀመሪያውም የግልጽነት ችግር እንደነበረበት ይተቻሉ። ይሁንና ሁለቱም ወገኖች ድርድሩን ቀጥለው የህዝቡን ስቃይ ለማስቆም የሚያስችል የሰላም ውል መቋጠር እንደሚጠበቅባቸው ዶክተር ጀማል ያሳስባሉ። የአማራ ማህበር በሰሜን አሜሪካ የአድቮኬሲ ወይም የሙግት ስራ ክፍል ዲሬክተር አቶ ሆነ ማንደፍሮ በአንጻሩ ድርድሩ በኦሮሚያ ክልል የሚኖሩ የአማራ ተወላጆችን ሞትና መፈናቀልን ያስቆማል የሚል እምነት የላቸውም። አስማማው ነው በጉዳዩ ላይ ተጨማሪ ዘገባ አሰናድቷል።
ከኦሮሚያ ክልል ተፈናቅለው በአሁኑ ወቅት በአማራ ክልል ምዕራብ ጎጃም ዞን ፍኖተ ሰላም ከተማ ከሚገኙ ዜጎች መካከል አንዱ አቶ ጌትነት አቻም ለሁለተኛ ጊዜ በታንዛኒያ ዳሬ ሰላም በኢትዮጵያ መንግስትና ራሱን የኦሮሞ ነጻነት ሰራዊት ብሎ በሚጠራው ታጣቂ ቡድን መካከል በተደረገው የሰላም ድርድር ወደ ቀያቸው የመመለስ ተስፋን ሰንቀው እንደነበረ ይገልጻሉ። አቶ ጌትነት ለአሜሪካ ድምፅ ሲናገሩ ከምስራቅ ወለጋ ዞን ሊሙ ወረዳ ከጥቅምት 2011 ዓ.ም ጀምሮ ከተፈናቀሉ ዜጎች መካከል እንደሆኑ አውስተዋል። የሰላም ድርድሩ ወደ ቀድሞ ቀያቸው የሚመልሳቸው ስምምነት ይደረስበታል ብለው ጠብቀው እንደነበረና ሳይሳካ በመቅረቱ ደግሞ እንዳዘኑ ይናገራሉ።
ከጎረቤቶቻችንም ከተለያየ በተለይም ሰማን እንደዚህኛ እንዲያውም ደስታው እንዲህ አይነት ከመንግስት ጋር ስምምነት እንደሚያደርግ ያው ሰላም እንደሚሆን ነው እንግዲህ ስንጠብቄ ነበር። ግን ስምምነት ያው ያለ መግባባት ተቋረጠ ሲባል እየሰማን ነው። ተስፋ ነበረን መንግስት ትክክለኛ እውነት አረሳንም ዙሮ እያየን ነው እውነት ወደ ቀያችን ተመልሰን ሰርተን የምንመላበትን መንግስት እያመቻችልን ብለን እያሰብን ነበረ። ግን ይህ ስምምነት መንግስት እንዴት ካቅሙ በላይ እንደሆነ የሚል ተስፋችን በጣም ተሟጧል። አሁን እስከ መቼ ነው የሚል
ለአሜሪካ ድምጽ አስተያየታቸውን የሰጡና ግጭቱ የቀጠለባቸው የኦሮሚያ ክልል አካባቢዎች ነዋሪዎችም ድርድሩ ያለ ውጤት መጠናቀቁ እንዳሳዘናቸው ገልጸው ሶስተኛ ዙር ድርድር እንዲዘጋጅ ጥሪ አቅርበዋል።
ድርድሩን በጉጉትና በተስፋ ስንጠብቅ ነበር። አሁንም ተስፋ አንቆርጥም። መንግስትም ሆነ ታጣቂው ቡድን ችግሮቻችንን ይረዳሉ ብለን እናስባለን። በግጭቱ ምክንያት ስንት ሰው እንዳጣን የወደመውን ንብረትና የተፈናቀሉ ነዋሪዎችን ቤቱ ቁጥራቸው እልቅቱና የንጹሃን ሰቆቃን እንዲያበቃ ሁለቱም ወገኖች ለሶስተኛ ጊዜ ተገናኝተው እንዲነጋገሩ ይጠይቃሉ።
በኢጋድና ባለም አቀፍ አጋሮች ድጋፍ በፌደራሉ መንግስትና በኦሮሚያ ክልል ውስጥ በሚንቀሳቀሱ አማጺ ቡድን መካከል በታንዛኒያ ዳር ሰላም ከተማ የተካሄደው ሁለተኛ ዙር የሰላም ድርድር ያለ ውጤት መጠናቀቁን ሁለቱም በየፊናቸው አስተውቀዋል። የጠቅላይ ሚኒስትር አብይ የብሔራዊ ደህንነት አማካሪ አምባሳደር ሬድዋን ሁሴን በቅርቡ ለተደረጉ ድርድሮች አለመሳካት የታጣቂው ቡድን ግትርነትና የማይጨበጡ ፍላጎቶችን ተጠያቂ አድርገዋል። የታጣቂው ቡድን ቃል አቀባይ በበኩላቸው መንግስት በኢትዮጵያ ዘላቂ ሰላምና ደህንነት አጀንዳ ላይ ያሉ መሰረታዊ ችግሮችን ለመፍታት ፍላጎት የለውም ብለዋል። በጉዳዩ ላይ ያነጋገርናቸው የኦሮሞ ውርስ አመራርና ተሟጋች ማህበር አባል ዶክተር ጀማል ኢብኑ ደግሞ ድርድሩ ከመጀመሪያውም የግልጽነት ችግር እንደነበረበት ይተቻሉ።
በአብዛኛው ይሳካል ድርድሩ የሚል ግምት አልነበረና አንደኛ ሁለቱም አልገለጹም። ለህዝብ ያልተገለጹ ብዙ ነገሮች ነበሩ። የሚደራደሩበት ነጥብ ራሱ እንደሆነ በግልጽ አይታወቅም። ድርድሩ ራሱ መጀመሩን ውሎ ካደረ በኋላ ነው ከሚዲያዎች የሰማነው እንጂ ሁለቱም አላሳወቁንም። የማይሳካበት ምክንያት ብዙ ነበር። መሳካት ከሚችልበት የማይሳካበቱ ብዙ ነው። እኔ በበኩሌም ሆነ በድርጅቴም በኩል እንደምናስበው ከድርድሩ በላይ መንስኤው መጀመሪያ ግጭቱ ወይም ደግሞ ጦርነቱ ለአምስት ዓመት ሲካሄድ ነበረ። መሆን ያልነበረበት ነበር ከጅምሩ። ስለዚህ መሰረታዊ የሆኑ ችግሮች ሳይፈቱ ሁለት ቡድኖች ብቻ በመነጋገራቸው ችግሩ ይፈታል የሚል እንትን አልነበረንም።
ባለፉት አምስት ዓመታት የኦሮሞ ህዝብ በጦርነት ተሰቃይቷል ያሉት ዶክተር ጀማል ለህዝቡ ሲባል ተደራዳሪ ወገኖች ከስምምነት ሊደርሱ ይገባ እንደነበረም አንስተዋል።
ግን ተስማምተው ቢያንስ ተኩስ ቢቆምና የህዝባችን ችግርና ሰቆቃ ማብቂያ ቢያገኝ ፍላጎታችን ነበረ። ለዚህም ደግሞ ስንተጋም ነበረ፣ ስንጥርም ነበር። ቢስማሙም ብለን የተለያዩ ተሳትፎችን ስናደርግ ነበረ፣ ግን ሳይሳካ ቀርቷል። ማህበረሰቡ በዚህ ግጭት መሰረት የዕለት ተዕለት ኑሮ ተስተጓጉሏል። ምርት የለም። ተማሪ ትምህርት ቤት ሄዶ አይማርም። ስለዚህ ምርታማ ዜጎችን የማፍራት ስርዓት ከተስተጓጎለ አምስት ዓመታት አልፈውታል። ረሃብ አለ፣ በሽታ አለ። ሰዎች በሰላም ወጥቶ መግባት አይችሉም። ከአንድ ቀበሌ ለሌላኛው መዘዋወሩ ራሱ በጣም አዳጋች ሆኗል። በአጠቃላይ መኖር እና ለህልውና አስቸጋሪ በሆነ ሁኔታ ውስጥ ነው ህዝባችን ያለው። ይህ መቆም አለበት። ለዚህ ደግሞ ዋነኛውን ኃላፊነት የሚወስደው መንግስት ነኝ የሚለው አካል ነው። ከጅምሩም አንድም ጥይት መተኮስ አልነበረበትም። ዜጎች ሊያኮርፉ ይችላሉ። ማህበረሰብ ቅሬታ ሊያሰማ ይችላል። ያንን ቅሬታ እና ኩርፊያ አድምጦ መፍትሄ መስጠት ያለበት ኃላፊነት መውሰድ ያለበት መንግስት ነው። አሁንም ችግሮቹን መፍታት እና ማቆም በአብዛኛው ከመንግስት የሚጠበቅ ይመስለኛል። አኩራፊዎችን የኦሮሞ ነጻነት ሰራዊትን ብቻ ሳይሆን ሁሉንም በሀገሪቱ ውስጥ ያሉትን አኩራፊዎች ወይም ደግሞ የተቆጡ ዜጎችን አሰባስቦ መፍትሄ መፈለግ አለበት።
የአማራ ማህበር በሰሜን አሜሪካ የአድቮኬሲ ወይም የሙግ ስራ ክፍል ዳይሬክተር አቶ ሆነማን ደፍሩ በበኩላቸው በሁለቱ አካላት የሚደረስ ስምምነት በኦሮሚያ ክልል የሚኖሩትን የአማራ ተወላጆች ሞትና መፈናቀል ለማስቆም ያስችላል ብለው እንደማያምኑ ይናገራሉ።
ምንም እንኳ በጦርነት ድባብ ውስጥ የሚደረጉ ጭፍጨፋዎች ከፍተኛ ቁጥር ሊኖር እንደሚችሉ ነዋሪዎች ራሳቸውን ለማዳን አማራጮችን እንዳይወስዱ ሊያደርግ የሚችል ቢሆንም አካባቢ የሚደረጉ ውጊያ አማራዎች የሚደርስባቸው ነገር ግን ሆነ የሁለቱ መስማማት የሚያስቀረው አይደለም። የሁለቱ መጣላትም አይደለም ምክንያቱ። መጣላታቸው አላስጀመረውም፣ መታረቃቸውም አያስቆመውም። ነገር ግን በዛ አካባቢ የውጊያ ድባብ መኖሩ አማራዎቹ ከፍተኛ ራሳቸውን ለማዳን እንኳን ወደ ተኛውም አካባቢ እንዳይንቀሳቀሱ እንቅፋት ስለሚሆን ከዛ አንጻር ችግሩን ያባብሰዋል የሚል እይታ ነው ያለን።
በኢትዮጵያ መንግስትና የኦሮሞ ነጻነት ሰራዊት መካከል የሚደረገው ድርድርም ከዘላቂ ሀገር ሰላም ይልቅ በስልጣን ክፍፍል ላይ ያተኮረ እንደሆነ የሚያመለክታሉ።
አሁን እየተደረጉ ያሉ ድርድሮች የስልጣን መጋራቶች ናቸው። በእኛ እይታ መሰረታዊ የሆነ መዋቅራዊ ለውጥ ማምጣት አይፈልጉም። ሁለቱም በስልጣን ላይ ያለውም ጫካ ነኝ የሚለውም ኃይል አሁን ያለው አማራውን እየጨቆነ እያሳደደ ያለው ስርዓት እንዲቀየር አይፈልጉም። ስለዚህ በሁለቱ መካከል የሚደረግ ድርድር የስልጣን መጋራት እንደሆነ ነው የምንረዳው። ከዚህ አንጻር እና በታጣቂ ኃይል መካከል የሚደረግ የስልጣን መጋራት መሰረታዊ የሆነ ለውጥ በአማራው ላይ ያመጣል የሚል እይታም የለንም።
የኦሮሞ ውርስ አመራርና ተሟጋሽ ማህበር አባል ዶክተር ጀማል ኢብኑ አሁንም ቢሆን ሁለቱ አካላት ተጨማሪ ድርድሮችን በማድረግ የህዝቡን ስቃይ ለማስቆም የሚያስችል የሰላሙን ሊቋጥሩ እንደሚገባ ያሳስባሉ።
ሶስተኛ ድርድር ጊዜ ሳይወስዱ አድርገው ድርድሩን በቀጣይነት ለማካሄድ ከሚያስተጓጉሉ ድርጊቶችም ተቆጥበው የስም መጠለሻሸት፣ ስም መጠፋፋት ወይም በቃላት የመቆሳሰል ጉዳዮች ከሁለቱም በኩል ቆመው በሚቀጥለው አሁን ያልተስማሙባቸውን ጉዳዮች ውለው አድረው ተኝተውበት አጥርተው መቅረብ መቻል ያለባቸው ይመስለኛል። አለባቸውም። ምክንያቱም ስትደራደር ሁሉንም ነገር አታገኝም። የምትፈልገውን ነገር ሁሉ አታገኝም። የምትፈልገው ነገር ሁሉም አታጣም። ኮምፕሮማይዝ ማድረግ ማለት በአጠቃላይ ተቃዋሚዎቹ የሚፈልጉትን ሳይሆን በአጠቃላይ መንግስት የሚፈልገውን ነገር ሳይሆን ሁለቱን ማምቶ ህዝብን የሚጠቅም የመደራደሪያ ነጥቦችን ይዘው ለሶስተኛው ዙር የግድ መቅረብ አለባቸው። ጦርነት መሸናነፍ ይቻል ይሆናል፣ መግረል ይቻል ይሆናል፣ ግን ዘላቂ የሆነ ሰላማዊ መፍትሄ ሊያመጣ አይችልም። ጦርነቶች ሁሉ ይደረጉና መጨረሻ ድምዳሜያቸው የሚፈጸመው በድርድር ነው፣ በንግግር ነው፣ በሰላም ነው። ስለዚህ ሰላምን እንደ አንድ ዋነኛ አማራጭ በመውሰድ ተቀምጠው መነጋገር አለባቸው ብለን ነው የምናምነው።
በአንጻሩ የአማራ ማህበር በሰሜን አሜሪካ የአድቮኬሲ ወይም የሙግት ስራ ክፍል ዳይሬክተር አቶ ነማን ደፍሮ ግን ለችግሩ የተናጠል ድርድር ሳይሆን አገር አቀፍ መፍትሄ ነው የሚያስፈልገው ሲሉ ይከራከራሉ።
በእኛ በኩል አማራን ችግር ለመፍታት ያው በተናጠል አይደለም፣ ኦሮሚያ ብቻ አይደለም ያለው የአማራን ማሳደድ ያለውም። እኛ የአማራውን ችግር ለመፍታት አገር አቀፍ የሆነ ስርዓታዊ ለውጥ ያስፈልጋል። ምክንያቱም የምንጨፈጨፈው በስርዓቱ ነው ብለን እናስባለን። ስለዚህ ይሄንን ስርዓት ቀይሮ ሀገሪቷ አማራዎችን እንደ ዜጋ አይታ በየትኛውም አካባቢ የመኖር መብታቸው ተከብሮ እንዲኖሩ የሚያደርግ ስርዓት ማምጣት ያስፈልጋል። ያ ደግሞ ሀገር አቀፍ የሆነ መፍትሄ ነው የሚፈልገው። በተናጠል ኦሮሚያ ክልል ላይ የሚደረግ ድርድርም ሆነ ውይይትም ሆነ የስልጣን መጋራት የአማራን ችግር ይፈታል ብለን አናስብም።
በኢትዮጵያ መንግስትና የኦሮሞ ነጻነት ሰራዊት ታጣቂዎች መካከል በሚካሄደው ጦርነት ዋና ገፈት ቀማሽ የሆኑት የክልሉ ነዋሪዎችና የተፈናቀሉ የአማራ ተወላጆች አሁንም የሰላም አየር የሚተነፍሱበትና ወደ ቀያቸው የሚመልሳቸው ስምምነት የሚደረስባቸው ቀጣይ ድርድሮችን ተስፋ ያደርጋሉ። አሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
ዝግጅታችን ይቀጥላል። በአዲስ አበባ ከተማ በተለያዩ ዘርፎች ላይ የተሰማሩ ስራ ፈጣሪ ወጣቶች ዘዲስረፕተርስ ዴን የተሰኘ ማህበረሰብ መስርተው እየተንቀሳቀሱ ነው። ወጣቶቹ በየሳምንቱ አንዴ ኤኤልኤክስ ኢትዮጵያ የተሰኘ ተቋም ባመቻቸላቸው ስፍራ ላይ እየተሰባሰቡ ያጓጠሟቸውን ችግሮች፣ ተግዳሮቶችና በጎ ልምዶችም ይጋራሉ። ዲስረፕተርስ በአውዳዊ ትርጉሙ ሲታይ ያለውንና ነባሩን የሚለውጥ የሚቀይር ማለት ነው። የስራ ፈጣሪ ማህበረሰቡ በንግዱ ዘርፍ ትስስርን በመፍጠርና በመረዳዳት አዎንታዊ ተጽዕኖ ማሳደር የሚችል ማህበረሰብን የመገንባት ህልም ይዞ እየሰራ ይገኛል። በመላው ኢትዮጵያ በጎ ተጽዕኖውን ለማስፋፋት አልሞ እየተንቀሳቀሰ የሚገኘው ዲስረፕተርስ ዴን በአሁኑ ወቅት በአዳማና በሐዋሳ ከተሞች ስራ ለመጀመር ሲዘጋጅ፣ በዋሽንግተን ዲሲና አካባቢው ካሉ ኢትዮጵያውያን ስራ ፈጣሪዎችም ጋር ለመቀናጀት በመነጋገር ላይ ይገኛል። አጋር መስራቾቹ ዶክተር ታምራት ሱልጣንና አቤነዘር ባዬ ከአሜሪካ ድምጽ ጋር ቆይታ አድርገዋል። እነሱን አነጋግሬ ያሰናዳሁት ዘገባ በመቀጠል ይቀርባል። በየግላቸው ስራ ፈጠራ ላይ የተሰማሩ አምስት ወጣቶች የሚያጋጥሟቸውን ተግዳሮቶች እየተገናኙ በሻይ ቡና መማከር ጀመሩ። በዚህ ግንኙነትና ስብስብ ያገኙትን ጥቅም ግን ለብቻቸው ሊተዉት አልወደዱም። ይሄ ቡድን ዘዲስረፕተርስ ዴን የተሰኘውን የጀማሪ ስራ ፈጣሪዎች ማህበረሰብ እንዲመሰረት ማድረጉን አጋር መስራች የሆኑት ዶክተር ታምራት ሱልጣንና አቤነዘር ባዩ ይናገራሉ። በቅድሚያ አቤነዘር ባዩ፣
መነሻ የነበረው ነገር ምንድን ነው? ከኛ ጋር አብሮ ኦፖርቹኒቲ ዛሬ ማድረግ አልቻለም። ቻይና ስለሆነ በስራ ምክንያት ያለው ከኛ ጋር የነበረው መጀመሪያ የዲስራፕትን ኮንሰፕት የተነሳው ዮሐንስ ይባላል እና ቻይና እዛ ሰራዊቱ በኮቪድ ምክንያት ወደ አዲስ አበባ የመጣው በመጣበት ሰዓት እዚህ ቢዝነስ መጀመር አስቦ ነበር። ነገር ግን ኢትዮጵያ ውስጥ ቢዝነስ ለመጀመር ያው የተወሰኑ ጊዜያቶች ቆይቶ ስለመጣ ማንንም መጠየቅ እንዳለበት፣ ምን መንገድ ተከትሎ ቢዝነስ መጀመር እንዳለበት የተለያዩ ነገሮችን ሊያሳውቀው የሚችል አንድ ቦታ የተጠናከረ መረጃ ማግኘት አልቻለም። እንደ ኮሚኒቲም ደግሞ እንደ ማህበረሰብ የተዋቀረ ነገር አልነበረም። ስለዚህ ምን ያደረገው ካጁዋል የሆኑ ነገር ነበር የነበረው። ቅዳሜ እስኪ እንገናኝና የቴክ ወይም ደግሞ የቴክኖሎጂ ሴክተር ላይ ያለ ቴክኖሎጂ ሴክተር ላይ ሌሎችም ሴክተሮች ላይ ያለ ለምንድን ነው ቡና እየጠጣን ሳምንቱን ሙሉ ቢዝነስ ለመጀመር የሚያስብ የሚያጋጥማቸው ቻሌንጆች ምንድን ናቸው? ምን አይነት እድሎችስ አሉ? እነሱን እናውራ በማለት ነው የተጀመረው።
ዶክተር ታምራት ሱልጣን ዘ ዲስረፕተርስ ዴን የተሰኘው ቡድን በየሳምንቱ ከስራ ፈጣሪዎች ጋር በነጻ በመሰባሰብ በጋራ ስለ እቅድ፣ በጀት፣ የስራ ትስስር የመሳሰሉ ጉዳዮች ላይ የሚመክር እንዲሁም ደግሞ የትምህርትና የፖድካስት መርሃ ግብር የተቀረጸለትም ነው ይላል።
ዘ ዲስረፕተርስ ዴን ወጣት ስራ ፈጣሪዎች እና አዲስ ንግድ ጀማሪ ወጣቶች የሚገናኙበት እና አዲስ ንግድን በመመስረት ላይ ያሉትን ቻሌዎች አብረን የምንወያይበት ከዚያም አዲስ ንግድ ለመመስረት የሚያስፈልጉን ግብዓቶች እርስ በእርስ በመደጋገፍ የምናገኝበት ማህበረሰቡ እና ማህበረሰቡ በወጣቶች እና በስራ ፈጣሪዎች ከዛም ባሻገር ደግሞ ከጥቃቅንና አነስተኛ ጀምሮ እንደ አዲስ ንግድ ስታርታፕ ያሉ ስራዎችን የሚሰሩ ወጣቶች በተለያዩ መንገድ የሚገናኙባቸው ናቸው እና የወጣቶቹን ችግር በወጣቶቹ በስራ ፈጣሪዎቹ እንዲፈታ ለማድረግ ያለን እና በብዛት ሴክተሩ ላይ ራሳችን መቆየታችን የተነሳ ችግሮቹ በደንብ እናውቃቸዋለን። እንደ አይነት ደግሞ ችግሮቹን የሚያውቋቸው ደግሞ ስራ መፍጠር አዲስ ንግድ መጀመር የሚፈልጉ ወጣቶች ደግሞ ችግሮቻችን ስለሚገናኙ አብረን ሆነን በመወያየት በመማማር እርስ በርስ በመደጋገፍ የተቻለንን በመፍጠር ያለውን ምህዳር ለማስፋት ነው።
5 ዓመታት በፊት በግሉ ስራ ጀምሮ እንዳልተሳካለት የሚገልጸው አቤኔዘር ዘ ዲስረፕተርስ ዴን ማለት በስራ ፈጣሪዎች መካከል ያለውን የስራ ባህል የሚቀይርና የሚለውጥ አስተሳሰብ ላይ የተመሰረተ ነው ይላል።
ከ5 ዓመት በፊት የራሴን የሆነ የሶፍትዌር ካምፓኒ ለመጀመር አስቤ ከጓደኞቼ ጋር የተወሰነ ከተንቀሳቀስን በኋላ ብዙ ማናቸው ነገሮች ስለነበሩ ብዙ እንዲያደርጉ ብሎ የሚመከር ሰውን ባለመኖሩ ከተወሰነ ጊዜ በኋላ ከስረን ተዘግቷል። ስለዚህ አንድ ቁጭት ስለነበረብኝ እንደዚህ መጀመር የሚያስቡ ከዛም ባለፈም ደግሞ ጀምረው ደግሞ ፌል ያደረጉ እስኪ ተገናኝተን እንደ ኮሚኒቲ ብናወራ ይሻላል ከሚል የተጀመረው። ስለዚህ አጀማመሩ ቀዳሜ የተገናኝተን ቡና እየጠጣን እናወራለን። ቡና እየጠጣን ስለ ቢዝነስ እናውራ፣ ሌላ ቦታ አካባቢውን ስለ ቢዝነስ ብናወራ ይሻላል ተብሎ የተጀመረው። ዲስራፕተርስ ስም የተሰጠበት ምክንያት ያው አንዱ ስታርታፕ ካራክተሪስቲክስ መካከል ባህሪያት መካከል አንዱ ከዚህ በፊት የተለመደውን ነገር ዲስራፕት የተለመደውን ነገር አይሮ ባልተለመደ ነገር መስራት ኢኖቬሽን ማለት እሱ ስለሆነ፣ ስለዚህ ከዚህ በፊት ይታወቃል። ከዚህ በፊት የተለያየ ኢትዮጵያ የተለያየ ቢዝነስ ኤሪያ ላይ የሚሰራ ሰው እርስ በርስ ይፎካከራል እንጂ አብሮ ተባብሮ እየተደጋገፈ ወደፊት ማደግ የሚባለውን ነገር አይቻላል ሊኖር ይችላል። ነገር ግን እንደዚህ ትልቅ በኮሚኒቲ ደረጃ አይቻላል እና እስኪ ይህንን ስታተስ ኮ እንቀይር፣ እስኪ አብረን አንድ ላይ ተባብረን በተለያየ ሴክተር ላይ የምንመጣ ሰዎችን አንድ ላይ ተባብረን የተሻለ ነገር ለራሳችንም ከዛ ባለፈም ደግሞ ለኮሚኒቲው ክሬት እናድርግ በሚል ነው ዲስራፕተርስ ስም የሰጠነው።
የስራ ፈጠራ ማህበረሰቡ ከተመሰረተ አጭር ጊዜ ቢሆኑም እጅግ ብዙ ውጤቶችን ማሳካት መቻሉንም ዶክተር ታምራት ይገልጻል።
ከተመሰረተ አሁን 7 ነው። ሲመሰረት ገና 3 ስራ ፈጣሪዎችን ንግድ ወደ ንግድ መግባት የሚፈልጉ ወጣቶች ብቻ ነበር ያሳትፍ የነበረው። አሁን ላይ ከ2000 በላይ ወጣቶችን በማህበራዊ ሚዲያ ከእንደገና ደግሞ በየጊዜው በሚያዘጋጃቸው መርሃ ግብሮች ላይ ማሳተፍ ችለናል ነው። አሁን ላይ ወደ 5 የሚጠጉ መርሃ ግብሮች አሉ። እነዛም መርሃ ግብሮች አንደኛው በየሳምንቱ የምናዘጋጀው ኮፊ ሚታፕ ነው። ከሱ ሻገር ግን ዲስራፕተርስ አካዳሚ የምንለው ደግሞ ለስራ ፈጣሪዎች እና ደግሞ ወደ ንግዱ ዓለም ለመግባት የሚፈልጉ ደግሞ ስልጠና የምንሰጥበት ራሱን የቻለ ደግሞ መርሃግብር አለን። አንዳንዶቹን መርሃግብሮች ኦንላይን ነው የምንሰጣቸው፣ አንዳንዶቹን ደግሞ በአካል ነው የምንሰጣቸው። እስካሁን አንድ የመርሃግብር አዘጋጅተናል፣ ትምህርታዊ መርሃግብር። ከዚህም በኋላ ደግሞ በተከታታይነት እናዘጋጃለን። ከዛ ባሻገር ግን ዲስራፕተርስ ሚዲያ ላይ ደግሞ ፖድካስቶች፣ በተለይ ደግሞ ወጣቶች ወደ ስራ ለመግባት ወደ ስራ ፈጠራው ዓለም ከዛም ደግሞ ወደ ንግድ ፈጠራው ዓለም ለመግባት በጣም ከሚጉታቸው ነገር አንደኛው ብዙ የሆኑ መረጃዎች በየማህበራዊ ገጾች ቢሉ በአማርኛና ሊረዱት በሚችሉ መልክ ተቀይረው አልተሰሩም። እነሱም በአማርኛ ወጣቱ ሊረዱት በሚችሉት መልክ የትኛውም አካባቢ ላይ ያለ ወጣት ሊረዳ የሚችለውን መራሉ በመፍጠር ወጣቶች የሚማሩበትን የሚዲያ ፕሮግራሞችን ይለናል።
ተቋሙ በመላው ኢትዮጵያ ያሉ ወጣቶችን የማስተሳሰርና የማደግ ህልም ያለው ሲሆን በሐዋሳና አዳማ እንቅስቃሴዎች መጀመራቸውንም ጋር መስራቾቹ አስረድተዋል። በተጨማሪም ከኢትዮጵያ ውጪ በዋሽንግተን ዲሲና አካባቢ ያሉ ኢትዮጵያውያን ስራ ፈጣሪዎችም አባል እንዲሆኑ ህልም አለው። ዶክተር ታምራት በድጋሚ
እየጀመርን ያለ ነው። የኛ ኮሚኒቲ ውስጥ ወደ አራት ሴሽን አካባቢ የኢትዮጵያን ዲያስፖራዎች ኢትዮጵያ በሚመጡበት ጊዜ የእኛ ኮፊ ሚታፕ በብዛት ይጎበኙታል። እስካሁን የጎበኙ ብዙ ዲያስፖራዎች አሉ። ከጎበኙም በኋላ ጎብኝቶ አይቀሩም። አሁን ላይ ቻይና፣ ከቻይና ውጭ ደግሞ ዲኤምቪ ቅድም እንዳልኩ ማህበረሰቡን ለማስጀመር ይህንን እንቅስቃሴ በኢትዮጵያ ማህበረሰብ ለማስጀመር ብሎም ደግሞ የኢትዮጵያ ዲያስፖራ ኢትዮጵያ ውስጥ ስራ የሚፈጥሩ ወጣቶች የሚደግፍበትን ሁኔታ ለማመቻቸት እየሰራ ነው።
አቤነዘር ባዩ ዘዲስረፕተር ስቴን ስላለው የነጥብ አያያዝ እና ለየት ያለ የአሰራር ዘዴም እንዲያስረዳል።
እየተሰራ ያለው አንድ የራሳችን የሆነ ፕላትፎርም ለማዘጋጀት እየጣር ነው። ያ ፕላትፎርም ምንድነው? አይዲያው ኮሚትመንትን እያንዳንዱ ኮሚኒቲ ላይ እኛ ምንም አይነት ገንዘብ አንጠይቅም። ፍሪ ኦፍ ቻርጅ ነው ኤቭሪቲንግ እየሰጠን ያለ ነው። ስለዚህ የምናደርገው ነገር ምንድን እያንዳንዱ ሰው ኮሚትመንት ግን ወደ ገንዘብ ቀየር፣ ወደ ኮይን የመቀየር ሀሳብ ነው። ስለዚህ ቅዳሜ አንድ ሰው ኮፊ ሚታፕ ላይ ሲመጣ ወይም የሚሸጠውና ሰዓቱ ላይ ሲመጣ ፕላትፎርሙ ላይ ሬጅስተር ያደርጋል። ስለዚህ በሚመጣበት ሰዓት 10 ኮይን ከሆነ 10 ኮይን ይሰጠዋል። ማስተር ክላስ መቶ ሲሰጠው 10 ኮይን ከሆነ 10 ኮይን ይሰጠዋል። ስለዚህ እነዛ ኮይኖችን ደረስ የሚሰበስና ነገ ሜንቶርሺፕ የሚፈልግ ከሆነ ያንን ኮይን ነው ወደ ሜንቶርሺፕ የሚቀይረው። ያንን ኮይን ወደ ገንዘብ እንዲቀይሩት ማድረግ ይችላሉ። ያንን ኮይን ወደ አይዲያ መቀየር ይችላሉ። ያንን ኮይን ወደ ተለያዩ ለሚሰጣቸው ሰርቪሶች መጠቀም ይችላሉ።
የጃፓን ዓለም አቀፍ የትስስር ተቋም ኒንጃ በተሰኘ የስራ ፈጠራ ፕሮጀክቱ አማካኝነት ሸጋ የተሰኘ ጥናትን ጠቅሶ ይፋ ባደረገው ጥናት መሰረት ኢትዮጵያ ውስጥ 77% የሚሆኑ የንግድ ስራዎች ገና በእንጭጩ ወይም በስራ ፈጠራ ቅድመ ደረጃ ላይ እንደሚገኙ አስታውቋል። ከአሜሪካ ድምጽ ዋሽንግተን ዲሲ ለተጠናቀረው ዘገባ ኤደን ገረመው። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት ህዳር 15 2016 ዓ.ም መሰናዶ ይቀጥላል። አሁን ሰዓቱ የሙዚቃ ቃና ነው። ቀጣዩን ጊዜ ከእንግድ ወልዴ ጋር ታመሹ ዘንድ ጋብዛለሁ።
ጤና ይስጥልኝ፣ እንደምን አመሻችሁ። ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቃና አሁን ጀምሯል። ሙዚቃዎቹ መራርጬ ወደ እናንተ የማደርሰውና እስከ 4 ሰዓት አብሬያችሁ የማመሸው እንግዲህ ወሌ ነኝ። በአሜሪካዊ እና እንግሊዛዊ ሙዚቀኞች የተቋቋመው ፍሊትውድ ማክ እጅግ ከታወቀባቸው ዘፈኖች አንዱ ነው። Don't Stop Thinking About Tomorrow ወይም በአጭሩ Don't Stop ስለ ተበላሸው ዛሬ ሳይሆን ስለ ነገው እንድናስብና ነገን በተስፋ እንድንጠብቅ የሚመክር ዘፈን ነው። የቀድሞው የአሜሪካ ፕሬዚደንት ቢል ክሊንተን በ1992 ባደረጉት ስኬታማ የምርጫ ዘመቻ ማጀቢያ እንዲሆን የመረጡት ዘፈን ነው። የባንዱ አባል ክሪስቲን ማክቬይ ግጥሙን የጻፈችው ከሌላው የባንዱ አባልና የትዳር አጋሯ ጃን ማክቬይ ጋር መለያየቷን ተከትሎ ነው። ሌሎቹ የባንዱ አባላት ሊንዚ በኪንግሃም እና ስቲቭ ኒክስም ፍቅራቸው በማክተሙ እና በመለያየታቸው ምክንያት ባንዱ ሙዚቃውን በተጫወተ ቁጥር በመካከላቸው ከፍተኛ ውጥረት ይፈጠር እንደነበር ተነግሯል። ገናል ሁሉም ቤት ያፈርሳል አንቺ ቀናተኛ ቆይት ካሉ የጸጋዬ ሸፍ ዘፈኖች ውስጥ አንዱ ነው። እንደምን ተወልደ ተስፋ አድርጋለሁ
አንቺ
ይቺ ቅናተኛ በጸጋ የሸቱ ነበር። በመከታተል ላይ የምትገኙት ከአሜሪካ ድምፅ ዘወትር ቅዳሜ ምሽት የሚቀርብላችሁን የሙዚቃ ቃናን ነው። እስከ አራት ሰዓት አብሬያችሁ የማመሸው እንግዶልኝ ነኝ። Dreams are made of this. Eurythmics በፍቅረኛሞቹ አኒ ሌኖክስ እና ዴቪድ ስቲዋርት በተመሰረተው የሁለት ሰዎች ባንድ በ80ዎቹ መጀመሪያ ላይ የተሰራ ሙዚቃ ነው። የሰው ልጅ ፍላጎቱን ለማርካት ሁሌም ፍለጋ ላይ እንደሆነና ይህም የማያቋርጥ እንደሆነ ይተርካል። አንዳንዶች ሊጠቀሙባቸው ይፈልጋሉ፣ ሌሎች ደግሞ መጠቀሚያ ለመሆን ይሻሉ እያሉ ነበር የዩሪዝሚክሶቹ አኒ ሌኖክስ እና ዴቪድ ስቲዋርት። ያዝ ያዝ ጠበቅ አድርገኝ እያለ ነው ተወዳጁ ድምፃዊ ፀሐይ ዮሐንስ በዚህ ቆየት ባለ ዜማው። I'm ዮሐንስና አመስግነን ወደ አሜሪካዩ አርቲስት ሬዲንግ ሲቲንግ ኦን ዘ ዳክ ኦፍ ዘ ቤይ ናልፋለን።
sitting in the morning sun. I'll be sitting when the evening comes, watching the ships roll in. Then I watch them roll away again. Yeah, I'm sitting on the dock of the bay, watching the tide.
ከኦቲስ ሬዲንግ ተወዳጅ ዘፈኖች አሉ ነው ሲቲንግ ኦን ዘ ዳክ ኦፍ ዘ ቤይ። ከጆርጂያ ወደ ካሊፎርኒያ ላንድ ኮንሰርት ስራ ጎራ ያለው ኦቲስ ሬዲንግ ከባህር ዳርቻ በአንድ ጀልባ ላይ እንደተቀመጠ ግጥም መጻፍ ጀመረ። ጅምሩን ይዞ ወደ ሜምፊስ ዘለቀ። በዛም ተባባሪ አቀናባሪው ስቲቭ ክሮፐር ግጥሙን ጨረሰለት። ኦቲስ ሬዲንግ ዘፈኑን እንደነገሩ ተቀረጸ። ከቀናት በኋላ በአውሮፕላን አደጋ ህይወቱ አልፏል። ያልተጠናቀቀው ዜማ ተለቆ የዘፋኙ ህይወት ካለፈ በኋላ በሙዚቃ ቻርት ላይ አንደኛ የሆነ የመጀመሪያው ዘፈን ለመሆን በቅቷል። አንዳንድ የሙዚቃ ደረጃ አውጪዎች በ20ኛው ክፍለ ዘመን በመደመጥ ብዛት ስድስተኛ ደረጃን ሰጥተውታል።
Sitting in the morning sun, I'll be sitting when the evening comes, watching the ships roll in, then I watch them roll away again. Yeah, I'm sitting on the dock of the bay, watching the tide roll away. Ooh, I'm just sitting on the dock of the bay, wasting time. I left my home in Georgia, headed for the Frisco Bay, 'cause I've had nothing to live for, and look like nothing's gonna come my way. So I'm just gonna sit on the dock of the bay, watching the tide roll away. I'm sitting on the dock of the bay, wasting time. Everything still remains the same. I can't do what 10 people tell me to do, so I guess I'll remain the same. Yes. Sitting here resting my bones, and this loneliness won't leave me alone. Listen, 2,000 miles I roam just to make got my home. Now I'm just gonna sit at the dock of the bay, watching the tide roll away. Ooh, I'm sitting on the dock of the bay, wasting time.
ብቸኝነትና ድብርት ያጠቃው ግለሰብ ባህር ዳር ቁጭ ብሎ ሲቆዝምና በሕይወቱ ስለገጠሙት አሉታዊ ሁኔታዎች ሲያብሰለስል ነክቶ ይመሻል። ዘፈኑ ማንንም ሰው ሊገጥሙ የሚችሉ አስከፊ ሁኔታዎችን በመግለጹና ሰዎች ከራሳቸው የሕይወት ሁኔታ ጋር በቀላሉ እንዲያዛምዱት በማድረጉ ተወዳጅ ሊሆን እንደቻለ ይነገራል። የጥላውን ገሰሰ የዘንባባ ማርነሽ ለዛሬ ምሽት የሙዚቃ ቃና የመጨረሻ ምርጫ አድርጌዋለሁ። አብራችሁኝ ስለቆያችሁ ያመሰግናለሁ። ሳምንት ቀጠሮ እንድትይዙ ጠይቃለሁ። እስከዛው መልካም ሳምንት። ሰላም
አልኩኛ እጀንድ ዘረጋ የዘንባባ ማርነሽ ወለላሽ የረጋ አረዝብሽ አልኮኛሃ እጀንብ
ዘን ባራ ማርነ ከንቲ ሳልላፋ ሜዳ ላይ ቀረ
የተከበራችሁ አድማጮቻችን መሰናዷችንን እንደወደዳችሁ ተስፋ እናደርጋለን። ለዛሬ ያዝነውን እዚህ ላይ ፈጽመናል። ኤደን ገረመው መሰናዶውን በመምራት፣ ጽዮን ግርማ በዋና አዘጋጅነት፣ ብርሃን ኃይሉ ስርጭቱን በማቀናበር አብረናችሁ ነበርን። ስለነበረን ቆይታ እያመሰገንን እዚህ ላይ እንሰናበታለን። ጤና ይስጥልን።